የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አንዱ የመሪ ብቃት የሚታየው ሰላምን መደራደርን ያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር ጦር ቢነሳ ሁከት ቢስፋፋ ለዚያ የሚያስፈልገውን የጦር ዝግጅት የመከላከያ ዝግጅት የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግክ ብቻ ሰላም ነው መንገድ ብለህ መሄድ አትችልም። ምክንያቱም ሰላምና ጥቅጥቅ ሁልጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው።
ጉዳዩ የባላንጣዎች ቡድን መጽሐፉ ነው። ተናጋሪው ደግሞ እንግዳችን አቶ ይልማ አዳሙ ናቸው። ከዚህ ቀደም የመጽሐፉን ይዘት መነሻ በማድረግ በተለይም ለኢትዮጵያ የዛሬ ይዞታ የሚሆን መንደርደሪያ ካደረሱን የአስተዳደር ባለሙያ ጋር እናወጋለን። በአዲስ አበባው መስኮት ንጉሥ ያክሊሉ ብቅ ሲል ትምህርት በኢትዮጵያ ይልናል። ያልተለመደው መንገድ ዛሬም ሩቅ ይወስደናል። ከቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ፣ ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው። ከካፒቴን ዳዊት ወንዲፍራው ጋርም እንወያያለን። የሳምንቱን ምርጥ ምርጥ ዜማዎችና ምርጥ ግጥም እንዲሁም ሌሎች በርከት ያሉ ቅንብሮች ይዤ ከእሁድ ነሐሴ 6 2010 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ጤና ይስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ታዳሚዎች፣ ንጉሡ ታምሬ ፕሮግራሙን ያቀናብርልናል። ባልደረባዬ አዲሱ አበበ በግል ምክንያት ለዛሬ በፕሮግራሙ ለጊዜው አልተሳተፈም። በሚቀጥለው የራዲዮ መጽሔት ታዲያ ይመለሳል። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ልውሰዳችሁ። መልካም ምሽት።
እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። በዛሬው ዕለት በሻሸመኔ ከተማ ስቴዲየም በተሰናዳ የሕዝብ ጉባኤ ላይ በተፈጠረ ሁከት ቢያንስ ሁለት ሰዎች ሲሞቱ ሌሎች 71 ሰዎች መቁሰላቸውን የከተማዋ ፖሊስ አስታወቀ። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ በተለያዩ ከተሞች ከህዝብ ጋር የሚያደርገውን ውይይት ይዞ ዛሬ ወደ ሻሸመኔ ያመራ ሲሆን ግጭቱ የተከሰተው አንድ ሰው ፈንጅ ይዟል በሚል ጥርጣሬ መያዙን ተከትሎ ነው። በጥቃቱ ተጠርጣሪውን ጨምሮ ሌላ አንድ ሰው ሕይወት አልፏል። በስቴዲየሙ በደረሰ መገፋፋትና መረጋገጥ የሰው ሕይወት ጠፍቷል። 71 ሰዎች ሆስፒታል ገብተዋል ይላል የፖሊስ መግለጫ። ፖሊስ የተገኘ ወይም የተያዘ ፈንጂ የለም ብሏል። ዘጋቢያችን ሙክታር ጀማል ከአዳማ ተከታዩን ዘገባ አድርሶናል።
በምዕራብ አርሲዋ ዞን መዲና ሻሸመኔ ከተማ በዕለተ እሁድ የኦኤምኤን ዳይሬክተርና ፖለቲካ ተንታኙን ጀዋር መሐመድን ለመቀበል የከተማዋን ስቴዲየም ቲም ብለው ሞልተው እያሉ ያልጠበቁት ያላሰቡት ነገር በመሀል ግርግር መከሰቱን ነው የከተማዋ ነዋሪዎች የሚናገሩት።
አብዛኛው ሰው ገብቷል። ወደ ከአራት ሰዓት አካባቢ መሰለኝ ግማሽ ገና እየገባ እያለ ፍተሻ ላይ እያለ የሆነ ቦምብ ተያዘ ተባለ። ቦምብ ያው አንድ ወጣት ነገር ነው፣ ልጅ ይርነ ነገር ላይ ነው የተያዘው። ከዛ በኋላ ወጣቶቹ ወደዚህ ሲመልሱት የተያዘው ፖሊስ እጅ ነበረ። ይሄ ልጅ አሳልፍ ስጡን የሚል ነገር ተነሳና ህዝብና ፖሊስ መካከል የሆነ ግብግብ ተነሳ። ከዛ ፖሊሶቹ ጭስ ቦምቡ ለቀቁ። በዚህ ምክንያት ነው አሁን ስቴዲየም ውስጥ ያለው ሰው የጭስ ቦምቡ ሲሰማ በጣም ተረበሽና ለማውጣት ምናምን ሲጣጣደፍ ሰው ወደቀ። ከዛ የተወሰነ ሰው ሞተ።
በተፈጠረው ግርግርና መተፋፈግ ምክንያትም ከሰባ በላይ ቀላልና ከፍተኛ ጉዳት የደረሰባቸው ሲሆን የሟቾችን ቁጥር ነዋሪዎቹ ወደ 5 ከፍ ያደርጉታል። የአሜሪካ ድምፅ ያነጋገራቸው የከተማ ፖሊስ ደግሞ የሟቾች ቁጥር 2 መሆናቸውን ነው የሚያረጋግጡት። ይወረወር ነበር የተባለ ቦምብ ጉዳይን በተመለከተ አንድም አይቻለው ያለኝ የአይን እማኝ አላገኘውም። ግለሰቡን በተመለከተ ግን እዛው በወጣቶች መገደሉንም ነው የከተማዋ ነዋሪዎች የሚያነሱት።
ቦምቡን ኦልሬዲ ፖሊሶች ናቸው የያዙ። ግለሰብ እንደዚህ ሲቪል ግለሰብ ያየው ሰው ብዙም የለም። ፖሊሶች ጋር ደርሷል፣ ግን ፖሊስ ጣቢያ ደርሷል። ሻሸመኔ የሚባለው 81 አካባቢ ያለው ፖሊስ ጣቢያ ነው ያለው ቦምቡ እየተባለ ነው። እና ይሄ ነበረው ቦምብ ይዟል የተባለ ሰውም ደግሞ ኦልሬዲ ተገሏል። እሱም ተገሏል ያገዳደሩ
ከአሜሪካ ድምፅ ሬዲዮ ጋር ቃለ መጠይቅ ያደረጉት የሻሸመኔ ከተማ ፖሊስ መምሪያ ኃላፊ ኮማንደር መኮንን ታደሰ በበኩላቸው ህዝቡ ውስጥ የተነዛው መረጃ ሐሰት፣ ምንም መሰረተ ቢስ የሆነ ነው የሚሉት።
ሄዶም አቅም በላይ ነው። ሰው ተጋብቶ ተረጋግቶ በአጠቃላይ የተረጋገጠ ሰው 71 ሰው ነው የተረጋገጠ ማለት ነው። በሰው የተረገጠ ከዚህ ሁለት ሰው ብቻ ነው የሞተው ህይወቱ ያለፈ ማለት ነው። ከዛ ውጭ ከውጭ የመጣ ጠላት የለም፣ ወረቦም ደውል የለም፣ የተያዘቦም ሰው ውጭ የሚያወራው ሌላ ነገር የለም።
ምናልባት ኮማንደር፣ አሁን በተለይ ቦምቡን በተመለከተ ወረዳ 281 ፖሊስ ጣቢያ ቦምቡ ገብቷል፣ እዛ ፖሊስ ይዞም አስገብቷል፣ በኤግዚቢቱም ተይዟል የሚሉ አሉ።
ስለዚህ ጉዳይ ምንም መረጃ የለኝም። ቦምብ የተያዘ ቦምብ የለም፣ ይህንን የማውቀው ነኝ። በምንም መልኩ ጠላት ተይዞ የገባ ቦምብ የለም። ምናልባት እኛ አባቢ ታጠቁት አለዋስተናማ የታጠቁትን የጭስ ቦምብ አይተው ከሆነ ሊሆን ይችላል። ከዛ ውጭ ግን ጠላት ታጥቆ የገባ ጠላትም የለም፣ ቦምብ ታጥቆ መልዝ የመጠጠ የለም። ነገሮችን ለማባባስ ጠላት የሚያወራ ወሬ ነው።
የዚህን ዜና ዝርዝር ዘገባ በነገ ዕለት አጠናክሬ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ ለተጠናከረ ዘገባ ሙክታር ጀማል ነኝ፣ አዳማ።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ ከተመለሱ በኋላ በስፋት ያተኮሩት በሶማሌ ክልል የተፈጠረውን የጸጥታ ሁኔታና ግጭት መፍትሄ ለመስጠት መሆኑን ቅዳሜ ዕለት አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
በሶማሌ ክልል የተፈጠረውን ችግር ለመፍታት ክልሉን ከሚመራው ፓርቲ ጋር ሰፊ ውይይት መደረጉ ጠቅላይ ሚኒስትር አብይ አመልክተዋል። ሰላም ለማምጣት ጥረት ሲደረግ መቆየቱን የጠቀሱት ጥረቱ እንደሚሳካም ተስፋቸውን ገልጸዋል።
ለጠጥሩ ነው አሁን ሰላም ነው ያለው። ያው ኢትዮጵያ ውስጥ ለጸብ ለግጭት ለመለያየት ለማጥፋት ብዙ ምክንያት አያስፈልግም። ትንሽ ምክንያት ወደ ችግር እንገባለን። ብዙ ሰው ጠይቆ አውቆ ተረርቶ አመዛዝኖ አይደለም ይወስነው፣ ሲሰማ ይወስናል። ይሄ የኢትዮጵያውያን ባህል ነው እስክንቀየር ድረስ። በዚህ ምክንያት በዚህ አካባቢ አንዳንድ ችግሮች ገጥመው ነበር። ችግሩ እንዳይስፋፋ አገር ወደማይገባ ቀውስ እንዳያስገባ ሰፊ ምክክር ጊዜ ነበረ። በጣም አድካሚ ጊዜ ነው የነበረው። አሁን መስመር እየያዘ ነው። ከክልሉ መንግስት ክልሉን ከሚመራው ድርጅት ጋር ሰፊ ውይይት እያደረግን ነው። መስመር ይይዛል።
በሶማሌ ክልል ከአንድ ሳምንት በፊት በተከሰተው ብጥብጥ የሰው ሕይወት መጥፋቱ፣ አብያተ ክርስቲያናት መቃጠላቸውና በርካታ ንብረት መውደሙ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌሎች ዓለም አቀፍ ዜናዎች የነጭ የበላይነት አቀንቃኝ ቡድኖች ዛሬ በዩናይትድ ስቴትስ መዲና ለሚያደርጉት ትዕይንተ ህዝብ የዋሽንግተን ዲሲና የቨርጂኒያ ግዛት የጸጥታ ኃይሎች ሁከት እንዳይፈጠር ዘብ እንዲቆሙ ተደርጓል። በሶሪያ ሰሜናዊ ግዛት 39 ሰዎች በፈንጂ ጥቃት ሞተዋል ሲሉ በብሪታንያ መሰረታቸውን ያደረጉ የሰብአዊ መብት ቡድኖች አስታወቁ። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
ዕለተ እሁድ ነሐሴ 6 2010 ዓመተ ምህረት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ባልደረባዬ አዲሱ አበበ በግል ምክንያት ዛሬ በፕሮግራሙ አይገኝም። ታዲያ በሚቀጥለው የራዲዮ መጽሔት ታገኙታላችሁ። አሁን በሳምንቱ ምርጥ ግጥም አዱ እንላለን።
የግድግዳው ሰዓት የግድግዳው ሰዓት ከቆመ ቆይቷል። ጌጥ እንደሆነ እንጂ ጊዜን ማብሰር ትቷል።
አይተነው ባናምነው እውነት የለበትም ዋሽቷል ያለው ማን ነው?
ጨልሞ እስኪነጋ ነግቶም እስኪጨልም
ሁለቴ ልክ ነው።
ምጥን ግጥም ላፍ የምጥም የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች።
ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ዮናስን እናመሰግናለን።
Thank you.
አባዳማ ያለ ወጣቱ ድምጻዊ ወንደሰን መኮንን በዜማ ስሙን በል ወንዲማክ ነው የተጫወተልን። ወንደሰን እናመሰግናለን። አድማጮች አሁን ወደ ቀዳሚው ቅንብር እንዝለቅ። ለራዲዮ መጽሔት ቤተኞች በፌስቡክ ለምትከታተሉንና ድረገጻችንን ለምትጎበኙ አድማጮቻችን አሁን ርዕሱ እንግዳ አይሆንም። የባላንጣዎች ቡድን አሁን ቀደም ብለን በመግቢያችን ጠቆም ያደረግነው ዝግጅት ነው። ባለፈው ጊዜ ጀመር ያደረግነውና በግድ የሆነ ጉዳይ መጥቶ ሳንዘልቅበት የቀረው ሁለት የራዲዮ መጽሔቶችም የዘለል ነው። እንደ አውሮፓውያን የዘመን አቆጣጠር በ2005 ዓ.ም የታተመውና ለፑልትዘር ሽልማት በበቃው በ16ኛው የዩናይትድ ስቴትሱ ፕሬዚዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃትም የተካነ አስተዳደር ላይ ያተኮረ መጽሐፍ ነው። የስመጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲሞፍ ራይቫልስ መነሻነትም ቶይልማ አዳሙ ቀደም ሲል ያደረሱንን ጽሑፍ አሁን የባላንጣዎች ቡድን ዛሬ ይዘን ተመልሰናል።
እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመጥሯ የታሪክ ተመራማሪ ዶሪስ ጉድዊን ቲም ኦፍ ራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው። አቶ ይልማ ይንደረደራሉ።
ስለ ሊንከን 10,000 የሚደርሱ መጽሐፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው ያሉ ሁሉ አፋቸውን በጨዋ ጥበዋል ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለእርሷ ብቻ በተጨራ አይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቆጠሩ አንባቢያንም አፈራ።
ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባህሪያት እንዲህ ያለ ወግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ።
ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዙና መሪዎቹና ሕዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምሁ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንገዱ ግን አላቆመም ነበር።
በሥልጣን ላይ ያሉትና ለሥልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ ይልማ ይቀጥላሉ።
ከቀደመው ዝግጅታችን ለቅምሻ ያህል ነበር አድማጮች ለማስታወስ ያሰማናችሁ የባላንጣዎች ቡድን በዚያ በቀደመ ትረካ እንዲህ ነበር የተቋጨው። የምሽቱ ደግሞ
ብሔራዊ አንድነትን የሚፈታተን የህይወትና የንብረት ጥፋትን የሚያስከትል ጥቁር ደመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዝደንትነት ተመርጦ ካቢኔ ለማቋቋም ይንደፋደፍ ነበር።
እውቀቱም ልምዱም ሁሉም ማላቸው የሚባሉት ምሁሮች እርስ በርስ ይናቆሩ ነበርና ሊንከን ሽልክ ብሎ ፕሬዝዳንት የሆነው በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያው ልክም የሊንከን ጣጣ በረከተ። የህዝቡንና አብረውት የሚሰሩትን ሰዎች አመኔታ ባጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅ ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የቁሳቁስ ኃይል ስለማግኘቱ እርግጠኛ መሆን ነበረበት። ባሪያዎች ነፃ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና ያም እንዲጣጣም ማድረግ ነበረበት። በዲፕሎማሲው ጎራ ደግሞ አውሮፓውያን ህዝባዊ መንግስት የሚሉት ነገር እየፈረጠመ መሄዱ ያባናቸው ነበርና ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡቡ ያጋድላል የሚል ስጋትም ያስጨንቀው ገባ።
አሜሪካ እንዲህ ያለ ፈተና ገጥሟት አያውቅም። ጥርጣሬ የነገሰበትና ልጆቿ ሆድና ጀርባ የሆኑበት ጊዜም አልነበረም። በብዙ መስዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅት አልነበረም። የተቀስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል የሁሉ መጠጊያና መጠለያ የሆነችውን አሜሪካን ያቆየን።
የባላንጣዎች ቡድን ሊንከን አሜሪካ የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማሰባሰብ ከቻልሁ ብቻ ነው ብሎ በጽኑ ያምን ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ስጋቶችና ምኞቶችን ያገናዘበ እንዲሆንም ይፈልግ ነበር። ከዚህ እምነቱ ተነስቶም ነው በምርጫ ላይ ያሸነፋቸውን ባላንጣዎቹን ጭምር በካቢኔ ውስጥ እንዲያገለግሉ ቅድሚያ ጥሪ ያደረገላቸው።
ገና የሽንፈቱ ምሬት ሳይጠፋላቸው አንዳንዶቹ ደግሞ እንደሚነቁት እያወቀ ባላንጣዎቹን አብረውት እንዲሰሩ መጋበዙ የለየለት የዋህነት ነው አሉ የአደባባይ ተቺዎችና ጋዜጠኞች። ሊንከን ታዲያ ለዚህ ጥሩ መልስ ነበረው። አገሬ በብልህ ልጆቿ እንዳትገለገል የማድረግ መብቱም ፍላጎቱም የለኝም። የምርጫው ውድድር በእኔና በተፈካካሪዎቼ መሃል የነበረውን ግንኙነት አላልቶት እንደሁ እንጂ የዜግነት ስራችንንና አንዳችን ለሌላችን ያለንን ከበሬታ ከቶንም ሊያጠፋው አይችልም አላቸው።
ሊንከን በራሱም በዜጎቹም ላይ ያለው እምነት ጠንካራ ነበርና ተፎካካሪዎቹን እቤታቸው ድረስ እየሄደ ከማግባባት ወደ ኋላ አላለም። አሜሪካ የገጠማት ፈተና የእያንዳንዳቸውን እውቀትና መሥዋዕትነት እንደሚጠይቅ አሳሰባቸው። ጥሪውን ከተቀበሉ ደግሞ በሙሉ ነጻነትና ከሙሉ ድጋፍ ጋር እንደሚሰሩም ቃል ገባላቸው። ዊልያም ሲዋርድን፣ ኤድዋርድ ስታንተንን፣ ሳልመን ቼስን፣ ኤድዋርድ ቤትስን እኚህን የመሰሉ ከባድ ባላንጣዎች አጠገቡ ሳያደርግ መረጋጋትና ድል አጠራጣሪ የሆኑበት ነበርና ሊንከን በጣሙን ነበር የዘየደው። በሳል ታዋቂና ዘርፈ ብዙ ግንኙነት ያላቸውን ፖለቲከኞች በአንድ ካቢኔ ውስጥ ማሰባሰቡም በጣሙን ጠቀመው።
የካቢኔው ተቀዳሚ ተግባር ጦርነት እንዲቆምና እርቅ እንዲወርድ የሚያደርጉ ሐሳቦችን በጥልቀትና በድፍረት ማመንጨት ነበር። ከሀገር መገንጠል በመለስ ሊደረጉ የሚችሉ ሰጥቶ መቀበሎችን መመዘን ነበር። የሰላም አማራጮች ፋይዳ ባይሰጡ ደግሞ ጦርነቱ በሰው ኃይል፣ በፋይናንስ፣ በዲፕሎማሲና በሌላው ዘርፍ የሚጠይቀውን አቅም ማጥናትና እንዴትስ እንደሚሰባሰብ ስትራቴጂ ማውጣት ነበር። የሰላም አማራጮች ገዢ ቦታ ይኖራቸው ዘንድ የሊንከን አይነ ልቡና ምንጊዜም ክፍት ነው። የተለያዩና አንዳንዴም የማይዋጡ የሚመስሉ የክልል ፍላጎቶችን ለማስተናገድ ወኔያን ሶታ ያውቅም።
ከሁሉ በፊት ግን እርሱና ባላንጣዎቹ ልብ ለልብ ይገናኙ ዘንድ ምቹ የሥራ አየር መፍጠር የሊንከን ፋንታ ነበር። ለዚህ ደግሞ መልካም ስብዕናውና ጥልቅ ሐሳቢነቱ ጥሩ መነሻዎች ሆኑለት። ለሰዎችና ለሐሳባቸው የሚሰጠው ከበሬታ የወዳጅ አዝመራ አበዛለት። የተወሳሰቡና ውጥረት የሚያስከትሉ አጀንዳዎች ነርቭ ሲነኩ ወዛም ቀልዶቹንና አገራዊ ተምሳሌቶቹን ማርገቢያና ማረጋጊያ መሳሪያ ማድረጋቸው ሳይውል ሳያድር ካቢኔውም መገናኛ ብዙሃኑም የሩቁም የቅርቡም በዚህ ሰው ቀና ተፈጥሮና ያመራር ችሎታ ከመማረክ ሌላ አማራጭ አጡ።
ትናንት በፍክክርና በጥርጣሬ መጋረጃዎች ተለያይተው የነበሩ ባላንጣዎች በአንድ ሰው ጥረት፣ አስተዋይነትና የማስተባበር ችሎታ አንድ አካል አንድ አምሳል ሆነው አገርና ወገንን በመታደግ ክቡር ሥራ ላይ ተሰማሩ።
ቀጥሎ ደግሞ ሊንከንን ታላቅ መሪ፣ የባላንጣዎች ቡድንን ደግሞ ቻምፒዮን ቡድን እንዲሆኑ የረዱትን ባሕርያት ባጭር ባጭሩ ላነጥበላችሁ ይሉናል አቶ ይልማ አዳሙ። አቶ ይልማ ወጋቸውን አልቋጩም። ይልቁንም ቀደም ብዬ እንደጠቆምኩት ወደ ኢትዮጵያ ጉዳይ የሚወስደውን ሐሳብ እዚህ ላይ ይጀምራሉ። የስርጭት ሰዓታችን ሱንነት ታዲያ የዚህንም ለነገ ልናሳድር ግድ አለ። ተባባሪን እዚሁ ያለችውን ቆንጅታዬን ላመስግን። ዛሬ አዲሱ በሌለበት ግሩም አድርገሽ ለማንበብ ተገኝተሽልኛል።
አቶ ይልማ እንዳሰቡት አስተካክዬ አንብቤያለሁ ብዬ ተስፋ አደርጋለሁ። ካልሆነም ይቅርታ ይደረግ።
እንደሚስማሙ አምናለሁ። ቆንጅት አመሰግናለሁ። አሁን ሁለተኛውን ዜማ እናስከትል። ወደ ያደረገኝ አይኔ ነው። ቴዲ አፍሮ ነበር። ቴዲ እናመሰግናለን። አድማጮች፣ አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው። ትምህርት በኢትዮጵያ ይነናል ንጉሴ።
እሁድ ሐምሌ 15 ቀን 2010 ዓመተ ምህረት እግር ጥሎኝ ሳይሆን ጥሪ ደርሶኝ ዋቢ ሸበሌ ሆቴል ነበርኩ። በዋቢ ሸበሌ ሆቴል የግርማዊ ቀዳማዊ ኃይለ ሥላሴ 126ኛ ዓመት የልደት በዓል ይከበር ነበር። በዚህ ሁለት ከተነሱ ጥያቄዎች አንዱ የግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ማህበር ይላል። ድርጅት ነው ማህበር ነው? በማህበርና በድርጅት መካከል እኮ ልዩነት አለ። ማህበር ለድር ነው፣ ማህበር ለሰንበቴ፣ ማህበር ለጽዋ ነው። ይህ ትልቅ ድርጅት እንዴት ማህበር ይባላል የሚል ጥያቄ ቀርቦ ነበር። የመታሰቢያ ማህበሩ የቦርድ ምክትል ሊቀመንበር ዶክተር ዳዊት ዘውዴ ገብረ ሕይወት እኛ ፈቃድ ስናወጣ የቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት ብለን ነበረ፣ እናንተ ድርጅት ልትባሉ አትችሉም፣ ማህበር ናችሁ ብለውን ይኸው እንዲሁ እንደተያዝናለን፣ ዛሬም አቤቱታ ላይ ነን የሚል መልስ ነበር የሰጡት። እንዴ ጠቅላይ ሚኒስትር መለስ ዜናዊ በስማቸው መለስ ዜናዊ መታሰቢያ ፋውንዴሽን አይደለም እንዴ የተቋቋመው? እና ሲሆን የቀዳማዊ ኃይለ ሥላሴ መታሰቢያ ፋውንዴሽን ማባል ሲገባው ማህበር ተብሎ እንዴት በማህበር ይወሰናል? እንደው ነገሩን ልብ ብለን ካጤን ነው የቀዳማዊ ኃይለ ሥላሴ መታሰቢያ ማህበር ጽፈት ቤት የለውም፣ ተከራይቶ ነው። ንጉሠ ነገሥቱ ለአሁኑ አዲስ አበባ ዩኒቨርሲቲ ቤተ መንግስታቸውን ያወረሱ፣ ዘመናዊ ትምህርት በ1917 ዓመተ ምህረት በተፈሪ መኮንን ሲከፈት የራሳቸውን መኖሪያ ቤት ለዚሁ ዘመናዊ ትምህርት መጀመሪያ እንዲሆን ያበረከቱ፣ ሌሎችንም በጎ አድራጎት ስራዎች የሰሩ ናቸው። በእሳቸው ዘመን የበጎ አድራጎት ድርጅታቸው የገቢ ምንጭ ነበረው። ያ በደርግ ተወርሷል፣ አልተመለሰም። እስከ ዛሬ ድረስ ይመለስ እየተባለ ይጠየቃል፣ ውሳኔ አላገኘም። እና እንዴት ይሆናል? የቀዳማዊ ኃይለ ሥላሴ መታሰቢያ ማህበር በአሁኑ ጊዜ የሚተዳደረው ግለሰቦች እና አንዳንድ ድርጅቶች በሚሰጡት ድጋፍ ነው። በዚያው በሐምሌ 15 2010 ዓመተ ምህረት እንኳ አቶ አለሙ ታፈሰ 1,000,000 ብር፣ አቶ በቀለ ኃይሌ እንዲሁ 1,000,000 ብር ለግሰዋል። እነዚህ ሰዎች በየጊዜው ነው የበጎ አድራጎት እጃቸውን የሚዘረጉ፣ ሌሎችም በየወሩ የሚያደርጉት አስተዋጽኦ አለ። ስለዚህ የድርጅቱ የማህበሩ ሀብትና ንብረት የሆነው ይታወቃል። እሱ እንዲመለስላቸው ጥያቄ እያቀረቡ ነው። መራሄ መንግስት አብይ አህመድ ይሄ ጥያቄ እንደሚቀርብላቸው ተስፋ ይደረጋል፣ መልሱም አዎንታዊ እንደሚሆን ይታመናል ይሉ ነበር በእለቱ የተገኙት ሁሉ። ቀደምት የትምህርት ሚኒስቴር ባለስልጣናት አታቱርክ የቱርክ ዘመናዊ ስልጣኔ አባት እየተባለ እንደመጠራቱ ቀዳማዊ ኃይለ ሥላሴም የኢትዮጵያ ዘመናዊ ትምህርት አባት ናቸው ይሉ ነበር። በዚያን ዘመን የነበረውም የትምህርት ፍልስፍና ህንጻ ሳይሆን ሰውን ገንባ ነው፣ ትምህርት ጥራት ይኑረው ለማለት ነው። ዶክተር አግደ ወረዴ በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የልማት ኮሚሽን ኮሚሽነር ናቸው። በዘመነ ደርግ ደግሞ የከፍተኛ ትምህርት ኮሚሽን ኮሚሽነር ነበሩና እንደው ወደ ዋናው ውይይት ከመግባታችን በፊት በትምህርት ጥራት ጉዳይ ላይ ምን ይላሉ ብያቸው ነበር።
አንድ ቦታ ጥራት ላይኖር ይችላል፣ አንድ ቦታ ደግሞ ጥራት ሊኖር ይችላል። ጥራት ጋር የሚያያዘው ሶስት ነገር ነው። ጥራት እንዲኖረው ማድረግ አንደኛ የመምህራንን ለዚያ ለሚሰጠው ክህሎት ለሚሰጠው ትምህርት በጥልቀት ማዘጋጀት፣ በዲሲፕሊን ማዘጋጀት። አንድ አስተማሪ የግዴታ እምነቱ ሰው ለማብሰል ሰው ለማዳበር ነው። አንድ አስተማሪ አስተማሪዎች ዝግጅትና ብቃት ለጥራቱ ወሳኝ ነው። ሁለተኛ ደረጃ ደግሞ የትምህርትና መማር መማርና ማስተማር የሚከናወኑበት ቦታ አመቺ ነው ወይ ነው። ሶስተኛና ዋናው ነገር ለተማሪው የሚሆኑ ድጋፍ ሰጪ አንጎሉን፣ አካሉን፣ አስተሳሰቡን የሚያዳብሩና የሚያደራጁ ድጋፍ ሰጪ እንቅስቃሴዎች ወይም ፕሮግራሞች አሉ ወይ ነው።
ጠቅላይ ሚኒስትር አብይ አህመድ መጋቢት 24 ቀን ወደ ስልጣን ሲመጡ ቃል ከገቧቸው ጉዳዮች አንዱና ዋነኛው የትምህርት ጉዳይ ነው። የትምህርት ጥራት ጉዳይ የትምህርት ፍኖተ ካርታ እየተዘጋጀ መሆኑን እሱም በቅርቡ ለውይይት እንደሚቀርብ ገልጸዋል። ሁሉም በጉጉት እየጠበቀው መሆኑ ይሰማኛል። አብረው የተማከሩበት፣ የተወያዩበት፣ የተነጋገሩበት፣ የተከራከሩበት፣ የተጠያየቁበት ጉዳይ ለሕዝብ ቀርቦ ውሳኔ ካገኘ በኋላ ዘለቄታ ሊኖረው ይችላልና ለውይይት መቅረቡ በራሱ አንድ ትልቅ ቁም ነገር ነው።
እኔም እንግዲህ ከዛሬ 15 ቀን ጀምሮ ዘመናዊ ትምህርት በኢትዮጵያ የሚል ተከታታይ ፕሮግራም ለማቅረብ አስቤያለሁ። ከፍኖተ ካርታው ጋራ ስሜቱ ሊገናኝ ይችላል ብዬም ተስፋ አደርጋለሁ። ስለዚህ ዘመናዊ ትምህርት በኢትዮጵያ መቼና እንዴት ተጀመረ? ዝክረት ማለም የትናንት ማስታወሻ የሚል ነው ርዕሱ። ዛሬ 15 ቀን እንገናኝ።
አድማጮች፣ የቁም ነገር ጨዋታው ገና ድሮ የጀመረ ይመስላል። ከአቶ ይልማ ጋር የምናደርገውን ቃለ ምልልስ እናስከትላለን። አቶ ይልማ አዳሙ የራዲዮ መጽሔት ታዳሚዎቻችን በተከታታይ በቀረቡ ስራዎቹ ያስታውሶታል። ከዚህ ቀደምም ለፕሮግራማችን እንግዳ አይደሉም። ሆኖም ረዘም ካለ ጊዜ በኋላ ነው እና መልሰን የምናገኘው። እንኳን ደህና መጡ።
እንኳን ደህና ቆያችሁኝ አሉና።
አቶ ይልማ የባላንጣዎች ቡድን እያነጋገረ ነው። የአሜሪካን ያውም ወደ 1860ዎቹ የሚወስድ ብዙ ዘመናት የዘለቀ ታሪክ ከዛሬ ጋር እንዲስማማ ተደርጎ የተጻፈ የሚመስል እርሶ ደግሞ ይበልጡኑ ወደኛ ጉዳይ እንዲያመራ አድርገው ጽፈውታል። በላኩልን እና ቀደም ብለን ባዝተናገን ነው ጽሑፎ ላይ በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበታል? ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉት ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳርቶኝ ነበር ይላሉ። ጠቅላይ ሚኒስትሩና አንዳንድ አጋሮቻቸው አብረው ወደ ዩናይትድ ስቴትስ መጥተው ነበርና እርሶም ወዳሉበት ሎስ አንጀለስ ከተማ መጽሐፉ ደረሳቸው ይሆን እንዴ? ያገኙ ይሆን?
መጽሐፉን ለማበረከት እድል አላገኘሁም። ምክንያቱም እንደምታውቀው ብዙ ግርግር ነበረ እና በዛ የጠልፊያ ሰዓት ውስጥ እነሱ ላይ ተጨማሪ ጫና ማድረግም አልፈለግኩም እና ተስፋ ማድረገው ወይ አንብበውታል ወይም ደግሞ በእናንተ ፕሮግራም አማካይነት ተምተውታል ብዬ ነው።
የሀሳቡ ተካፋይ እንደሚሆኑ እርግጠኛ ነኝ። አቶ ይልማ፣ ይህን ጽሁፍ በላኩልን ጊዜ ይልቁንም ደግሞ በፕሮግራማችን ባስተናገን ጊዜ ኢትዮጵያ ሁኔታ የጎላ የተለወጠበት ባይኖርም ከቀን ወደ ቀን ተስፋ የሚሰጠውም አጣብቂኝ ውስጥ የሚያስገባውም ሁኔታ ይበልጥ የጠነከረ ይመስላል ግራና ቀኝና። ይህን ጽሁፍ በላኩልን ሰሞን የቦምብ ፍንዳታ ነበር በሰኔ ወር አጋማሽ። አሁን ደግሞ በጅጅጋ የደረሰ የቅርብ ጊዜ አደጋ አለ። አንድ ሳምንት ሆኖታል። አገር ውስጥ ውጥረት ሰፍኖ ይታያል። በቀጥታ ወደ ዋናው ጉዳያችን ከማለፋችን አስቀድሞ ምን ይታዘባሉ? ዜና ሲከታተሉ ስለ ሀገሮ የሚያያቸው ሁኔታዎች፣ የፖለቲካ ውጥረት ምን ይታዩታል?
በእውነቱ እንደ ኢትዮጵያ ያለ ሀገር፣ በተለይ ደግሞ የህዝብ ግንዛቤ ያላደገበት ሀገር ውስጥ ለውጥ ሲመጣ ሁልጊዜ ከለውጡ ጋር አንዳንድ ክፋቶች ይገጥማሉ እና ሀገራችን እንደሚባለው ሳይደፈርስ አይጠራም እና የመሪዎቹ ኃላፊነትና ብቃት የሚለካው እንደዚህ አይነት የክራይሲስ ጊዜ ነው እና አብርሃም ሊንከንን ለምሳሌ አሁንም እንደገና ላንሳው እና እሱ የነበረበት ዘመን እንግዲህ ከዛሬ 150 ዓመት በፊት መሆኑ ነው። የሀገር አንድነት ጥያቄ ላይ የወደቅበት ጊዜ ነበር። የጦርነት ጨለማ ያንዣበበበት እና በኋላም ወደ ጦርነት የተገባበት ጊዜ ነበር እና አሜሪካን ከጥፋት ያዳናል፣ አሜሪካን ከዚህ ቀውስ እንድትወጣ ያደረገው የአብርሃም ሊንከን የመሪነት ብቃት ነው እና አሁንም ቢሆን ጠቅላይ ሚኒስትር አብይ በብቁ ሰዎች እስከተከበቡ ድረስ እንደ አብርሃም ሊንከን በብቁ የሚለውን ባሰምርበት ባደምቀው ደስ ይለኝ። ብቃት ላይ የተመሰረተ ካቢኔ ሊኖራቸው ይገባል፣ አማካሪዎች ሊኖራቸው ይገባል እና ከዚህ ችግር ውስጥ እንደምንወጣ ምንም አልጠራጠርም። አያያዛቸው ጥሩ ነው። ወደፊትም ተጨማሪ እንቅፋቶች ይገጥሟቸዋል ያለ ጥርጥር። በጽናት መቆም አለባቸው። መንግስት ችግሮችን ቅደም ተከተል ደግሞ የማውጣት ብቃት ሊኖራቸው ይገባል።
ይበልጥ ትኩረት የሚሰጣቸውን ጉዳዮች ቅድሚያ መስጠቱ ችግሮችን የመፍታቱን ያህል ወሳኝ ነው ነው የሚሉን?
እጅግ በጣም ወሳኝ ነው። ለምሳሌ የአሜሪካ የእርስ በርስ ጦርነት ጊዜ ሁለት አብይ ችግሮችና ወይም ችግሮች እንኳን ሳይሆን እንደ ቻሌንጅ የሚቆጠሩ ነገሮች ነበሩ። በመርህም ደረጃ ቢሆን አንደኛው ሀገርን አንድነትን የማስከበር ሁኔታ፣ የሀገር አንድነትን የማስከበር ሁለተኛ ኮንስቲቱሽኑን የማስከበር ኢሹ። እነዚህ ሁለት ነገሮች ናቸው ያሉት እና አብርሃም ሊንከን የትኛውን አስቀደመ? የሀገር አንድነትን። ሀገር አንድነትን ማስከበር አለብኝ። ሀገር አንድ ባልሆነችበት ባልተረጋጋችበት ሁኔታ ህገ መንግስት ምንድን ነው ፋይዳው?
ህዝብ ከሌለ ህገ መንግስት የቱጋ ነው ሚናው ነው?
ህገ መንግስት ያው ሰላም በሌለበት አንነት በሌለበት አገር ጥሩ ህገ መንግስት ቢኖርህ ምን ወጥቁ? ስለዚህ አገርን ማረጋጋት የሱ አንዱ ዋናው ተቀዳሚ ተግባሩ እሱ ነበር። እና ያን ለማድረግ በመቻሉ ጦርነቱን በድል አሸንፎ ሳይፈልግ ነው ጦርነቱ የገባው። አሸንፎ የተረጋጋ ሁኔታ ሲመጣ የባሪያዎች ስርዓት አከተመ። የዲሞክራሲ አቋም ከምንጊዜው የበለጠ ተጠናክሮ አሁንም የምናየውና አሁንም የምንኖርበትን ዓለም ፈጠረ። ስለዚህ ቀደም ተከተልን የማወቅ ጉዳይ የአንድ መሪ ትልቁ ክህሎቱ ነው። ምክንያቱም አንድ ሺህ ችግሮች በአንድ ጊዜ ሁሉንም ለመፍታት አይችልም። ስለዚህ ቅድሚያውን ፕሮፌሰር ማነው ይቀጣ ዶክተር አብይም ሲሆኑ አይንክ በትክክለኛው አቅጣጫ ላይ ይሄድ ይመስለኛል። በዚህ ረገድ
አቶ ይልማ የማኔጅመንት ባለሙያ ነው። አሁን ያነሷቸው በዚህ መጽሐፍም በሚተረከው ውስጥ የአመራር ብቃት፣ የአስተዳደር ጉዳይ የጉዳዩ አንኳር ነውና የጠቅላይ ሚኒስትር አብይ አስተዳደር ገና የስልጣን ወይም የኃላፊነታቸው ጅምር እንደመሆኑ ብዙ ፈተናዎችን ከሁኔታዎች ጋር ማዛመድ የሚጠይቀውን ያህል የፈተናዎቹ ድንገተኝነትና ጠባይ የሚሄዱበትንም አቅጣጫ በራሱ እንዳይቀይስ የሚያነጋግር ይመስለኛል። አሁን በጅጅጋ የተከሰተው ሁኔታ ጥርት ብሎ ይወጣ ግልጽ የሆነ መረጃ የለም። ነገር ግን አሁን ባለበት ወደ ከፋ አዝማሚያ እንዳያመራ ምንድነው በዚህ አይነት ጊዜ በመርህ ደረጃ በጽንሰ ሐሳብ ደረጃ ቀድም በሚያነሷቸው ጭብጦች ውስጥ የሚታየው?
በጣም ጥሩ ጥያቄ ነው። ይሄ የቀውስ ዘመንን የመቋቋም ችሎታ የምንለው ክራይሲስ ማኔጅመንት ብዙ ስልት የማገናዘብ ሁኔታ የችግሮቹን ስፋትና ጥልቀት የማየት ችሎታን ይጠይቃል። ክራይሲስ ማኔጅመንት ከባድ ነገር ነው። ህግን አክብረህ እና ከዚህ በፊት የተነደፉ ፕሮሰሶችን የአሰራር ዘዴዎችን ተከትለህ የምትወጣው ነገር አይደለም። እና አሁን በጅጅጋ አካባቢ የተፈጠረው እና በአጠቃላይም ደግሞ በሶማሊያ ክልል የተፈጠረው ችግር እጅግ በጣም የተወሳሰቡ ለውሳኔ በጣም የተወሳሰቡ ሁኔታዎች ያሉበት ነው። እና አንዳንድ ጊዜ ሰዎች መረጃ አላገኘንም ሲሉ ሰማለሁ። እንደዚህ አይነት እርምጃም መወሰድ ነበረበት ለምን አልተወሰደም የሚሉ ሰማለሁ። ይህ አይደለም ዋናው። ያንን አካባቢ የማረጋጋት ያንን አካባቢ ህዝብ ሰላማዊ ኑሮ የማስተካከል አላማ እየተካሄደ እያለ በህዝቦች መካከል በጎሳዎች መካከል እዚያው አካባቢ ያለውን የኃይል አሰላለፍ አገናዝቦ እርምጃ መውሰድ ያስፈልጋል። እዚህ ላይ ግብታዊነት ቦታ የለውም። እርግጠኛ ነኝ ከማንኛችንም የበለጠ የችግሩን ስብስብነት የሚያስረዳ የሚያሳይ መረጃ ያላቸው እነሱ ናቸው። እና እንዲሁ ከሩቅ ሆኜ ሳየው እነዚህን እያመዛዘኑ እየተጓዙ ይመስለኛል። ልክ እንደዚህ አይነት ችግሮችን ስትፈታ በወንዝ ውስጥ እንደ መራመድ ማለት ነው። በባዶ እግርህ እንዴት ነው? በባዶ እግር ስትሄድ ጠጠሮች አሉ እና እነዚያን ጠጠሮች ስትረግ ግርህን እንዳይቆርጠው እየተጠነቀቅ ግን እርምጃህን ወደፊት የማድረግ በዘዴና በትዕግስት መሄድን ይጠይቃል። እዛ የምትፈልገው ደረጃ ለመድረስ እንደሚመስለኝ የዛ አካባቢ ችግር ከረጅም ዓመት የቆየ ስለሆነ እነዚህን ጠጠሮች የመርገጥ ሁኔታን በደንብ ምናቤ አይበታለሁኝ እና እንደዛ እየተራመዱ እንደሆነ ይሰማኛል።
ጥንቃቄ የተሞላው ትዕግስት የታከለበት እና ዘላቂ መፍትሄ ለማግኘት የሚያዳርስ መንገድ ነው የሚከተሉት ወይም መከተል ያለባቸው።
ትክክል። ያ ነው የሚታየኝ። እንደዛ እየተደረገ ይመስለኛል።
አቶ ይልማ እንዲህ ያለው ውጥረት ውስጥ አሁን የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት የሚበልጥ አላማን መያዝ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትረካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔታ ተከትለን ብንመለከት ውጥረቱ ያየለና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላል ወይ ግን በተግባር ብለው ያስባሉ? የአደጋ ጉዳይ፣ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችም ከግምት ይገባሉና።
ልክ ነው። ትዕግስት ብለናል። ትዕግስት ስላለን ችግሮችን አንፈታም። ከኛ ፍላጎት ውጭ ከኛ አቅም ውጭ የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ እና እና አንዱ የመሪ ብቃት የሚታየው ሰላምን መደራደርን ያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር ጦር ቢነሳ ሁከት በሰፊው ቢስፋፋ ለዚያ የሚያስፈልገውን የጦር ዝግጅት የመከላከያ ዝግጅት የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለክ ብቻ ሰላም ነው መንገዴ ብለህ መሄድ አትችልም። ምክንያቱም ሰላምና ብጥብጥ ሁል ጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ነው። አይሆንም ማለት እንኳን ሊሆን ይችላል በሚለው እየተዘጋጀ ነገር ግን እስከ መጨረሻው በዚህ መንገድ መሄድ ያስፈልጋል እና የአሜሪካን ልምድ ለምሳሌ ብናይ አሜሪካ ውስጥ አብርሃም ሊንከን ከዛ ቀውስ ውስጥ ሊወጣ የቻለው ምንድን ነው? ዙሪያውን የከበቡት ሰዎች ከልዩ ልዩ አቅጣጫ ሀሳብ ሊያፈልቁ የሚችሉ ናቸው እንጂ ልክ ነህ ልክ ነህ ልክ ነህ የሚሉት አይደሉም። እንዲያውም እሱ ስብሰባ ላይ እርሶ ባሉት መሰረት ካለ እንዴ ለምንድን ነው እርሶ ባሉት መሰረት የምትለይ እና የኔን ሀሳብ የምትደግፈው? አንተን እኮ እዚህ የቀጠርኩህን ያመጣው ሌላ ሀሳብ እንድትሰጠኝ የኔን ሀሳብ ቻሌንጅ እንድታደርግ ነው ይላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችም ውስጥ ቢሆን በአጠቃላይ አቋማቸው ላይ ጽኑ የሆኑ በሀገር ደህንነት ላይ በሀገር አንድነት ላይ የተነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተህ መስራትን ልክ እንደ ኃይል መቁጠር ያስፈልጋል። እጅግ በጣም በጣም ወሳኝ ነው እሱ። በማግለል የሚገኝ ነገር የለም፣ በማቅረብና በመነጋገር ነው።
በደምሳሳው ባህልን ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። የምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም ያስተዳደር ባህል ነው የታዘብነውና በቀደሙት ስርዓቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ አዛምደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል? ተመራጭነቱን ጥያቄ ውስጥ አናስገባ። አሁን ከአቶ ይልማ ጋር የጀመርነው ወጋችን አልተቋጨም፣ በቀጣይ ፕሮግራማችን እንመለስበታለን። ታዲያ እርሱን አስከትሎም የሁለት ወገኑን በባላንጣነት የሚተያዩ ወገኖችንም ውይይት አቶ ይልማን መልሰን እናመጣና እንዲሁ ሰፋ ያለ ውይይት ይኖረናል። ለአሁኑ ግን እንግዳዬን አቶ ይልማ አዳሙን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን በቀጠሮ ካደሩት ፕሮግራሞቻችንና ቃል ከገባንባቸው ሁለተኛውን እናቀርባለን። ያልተለመደው መንገድ ዛሬም ሩቅ ይወስደናል። አድማጮች ቀድሞ የኢትዮጵያ ጦር ተዋጊ ጄት አብራሪ ናቸው። ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ሆነው ያገለግላሉ። ባለፈው የራዲዮ መጽሔት የቅምሻ ቅንብር ከስቱዲዮ በተጫወቱልን አልሞሪካ ሶስት ዜማዎች የታጀበ የአየር በረራ ነበረ። እንግዳችን ካፕቴን ወንዲፍራው ከተወለዱና ካደጉባት የአራት ኪሎ ግንፍሌ የከሸፈውን የመንግስት ግልበጣ የስደት ህይወትና ለስደተኞች ደራሽ የመሆን ስራቸውን መልከት አድርገናል። ሊቢያ፣ ሶሪያና ቱርክ እንዲሁም ሌሎች ዓለም አካባቢዎች በምናብም ቢሆን ያጓጉዞናል ባልተለመደው የህይወት መንገድ መጽሐፋቸው። አሁን በቀጥታ በረራውን እንጀምር። የበረራው ተካፋይ ለመሆን እየሞከርን ነው። ምንም እንኳን የህዝብ ማመላለሻ አውሮፕላንም ባይሆን በስሜት እርሱ የሄዱበትን መንገድ ለማየት ነው። የመጀመሪያ ልምምዳችሁ በኤል 29 የተባለችው የጦር አውሮፕላን ናት። ምስሏን መጽሐፉ ላይ እንመለከታለን። እስኪ ይግለጹልን፣ ምን ትመስላለች? ምን አይነት አጋጣሚዎች ነበሩት? የመጀመሪያው የጦር አውሮፕላን የማብረር ልምምድ ራሱ
እንግዲህ ብዙ ዝግጅት ያስፈልጋል አውሮፕላን ላይ ከመውጣታችን በፊት እንዳውም እንደዛ 20 ሆነን ሄደን አንድ ልጅ በህመም ሲቀር 19ኛችን ፈተናውን አልፈን ለዚህ በረራ ላይ ለ29 ላይ ተመደብን። ከዛ የጨረስነው ደግሞ ወደ 8 ነን። ሌላ በሙሉ ወደቀ።
ምንድን ነው የሚሆነው ሲወድቁ?
አዎ እንግዲህ
ወደ ሌላ ትምርት ይሽጋገራሉ።
አዎ ይተሽጋገሩም አሉ። ለምሳሌ ወደ ቴክኒክ ትምርቱ ይገባሉ። አንዳንዶቹ ሞተር ያጠናሉ። አንዳንዶቹ ኢንጂነሮች ናቸው። አንዳንዶቹ ደግሞ ኢንጂነሪንግ ያጠናሉ። የምህንድስና የኤሌክትሪክም ይሁን የሞተርም ይሁን የሌላም ነገር እና ህግ አለው። ለምሳሌ አንድ ሁሉን ነገር በጥሩ ሁኔታ መጥተን በረራ ከጀመርን ጀምሮ በ20 ሰዓት ውስጥ ብቻንች ለመብረር መቻላል። በ20 ሰዓት ውስጥ ዝግጁ ካልሆንክ ምናልባት 1 ሰዓት 2 ሰዓት ይጨመርልሃል። በዛም ዝግጁ ካልሆንክ ትባረራል። ዝግጁነትን ደግሞ የሚያረጋግጡት መጀመሪያው አስተማሪህ ብቁ ነው የኔ ልጅ ይልና ለአለቃው ያቀርባል። አለቃው ማለት በእንግሊዘኛው ቋንቋ ስኳድሮን ኮማንደር ይባላል። ስኳድሮን ኮማንደሩ ያቀርባል። እሱ ደግሞ ሲኒየር ሰው ነው። እሱ ደግሞ አብሮ ይበርና አው ይሄ ልጅ ይችላል ይልና ለዋናው ለዛ ለትምህርት ቤቱ አየር ምድቡ አዛዥ ያቀርባል። የአየር ምድቡ አዛዥ በማዕረግም በእድሜ በጣም የገፋና ትልቅ ልምድ ያለው ሰዎች ናቸው። እሳቸው ደግሞ ያውና አው ይሄ ልጅ ብቻውን መብረር ይችላል። እንግዲህ ተመልከተ፣ እንግዲህ አሁን የሙያ ጉዳይ ስለሆነ የኃላፊነትም ጉዳይ ስለሆነ አንተም እንዳትሞት ሌላም እንዳታጠፋ እነኚህ ሰዎች ሁሉ
የጠበቀ ፈተና ነው።
አዎ ለዚህ ነው 20 ሆነ ደና አራት ብቻ ተመረቀናቸው።
20 ሰዓታት ለመኪና ለምምድ እንኳን የሚበቃ አይመስልም። የጦር አውሮፕላንን በዛ አጭር ጊዜ ውስጥ ተምሮ ሰልጥኖ ብቻ መንዳት መኪናን በ20 ሰዓታት እዚህ ሀገር እንኳን ባሉ ልምምዶች ከሰው ጋር የመጀመሪያ የተማሪ ፍቃድ አግኝቶ አንድ ሰው ጠገቡ ቁጭ ብሎ ነው ብዙ ሰዓት የሚነዳው። በ20 ሰዓታት ውስጥ እንደ ፈጥኖ እዛ ጋር የሚደርስ አልመሰለኝም። ንጽጽሩና ነው
የመጀመሪያ የመታወቂያ መነሳት ትማራለህ፣ ቀጥ ብሎ መብረር ትማራለህ፣ አዘቅዝቆ መብረር ትማራለህ፣ ማረፍ ትማራለህ። እነኚህ ነገሮች ነው በዛ በ20 ሰዓት ውስጥ በግድ ማወቅ ያለን። እንግዲህ አሁን ይህንን ችሎ ከበረረ ደግሞ ያ ተማሪ ብቻውን ከወጣ በኋላ ሌላ ሁለተኛ በረራ አለው። ይህ ጥንድ በረራ የሚባል አለ። ከሌላ አውሮፕላን ጋር ተቀናጅቶ በጥንድ ሆኖ መብረር። እንግዲህ ጥንዱ የሁለት ጥንድ አለ፣ አራት አውሮፕላን ጥንድ አለ፣ እኛ የተማርንበት ማለት ነው። ያንንም መቻል አለበት። የተፈቀደለትን ሰዓት በዛ ውስጥ ጨርሶ ብቻውን ችሎ መብረር መቻል አለበት፣ ተጣምዶ ማለት ነው ከሌላ አውሮፕላን ጋር። ያ ካለቀ በኋላ ደግሞ የመሳሪያዎቹ አሉ። በመሳሪያ ብቻ የሚበረር መጋረጃ አለ። መጋረጃ ይዘጋል፣
እንዳታዩ ይደረጋል፣
መሬት አታዩ። እሱን ሁሉ ማለፍ አለ። ከዛ ከአገር አቋራጭ የሚባል አለ። ከአንድ ሀገር ተነስተ ወደ አንድ ሀገር የምትሄድበትን ማወቅ አለብን። ያን ቴክኒክ ካላወቅ ከዛ ሀገር ልትደርስ አችልም። በአጭር ልትቀር ትችላለህ፣ ወይ ጠፍተህ ትሄዳለህ፣ እንዳይ ትጨርሳለህ፣ የትም ልትወድቅ ትችላለህ። እሱ አለ። ከዛ
ይሄ እንግዲህ ምናልባት እንደው ትንሽ ፈታፈታ ለማድረግ አሁን መጨረሻ የገለጹት የማፕ ንባብን እንዴት እንደሚካሄድ ያ ማለት ምን ምልክት ነው ወዴት ይወስዳልን ይጨምር ይሆን?
አዎ በደም እንጂ አንደኛ ነገር መጀመሪያ የጽሁፍ ትምህርቱን ስንማር ብዙ ነው የተማርነው። አሁን ይሄ በእንግሊዝኛው ቶፖግራፊ የሚባል ነገር አለ። የመሬቱን አቀማመጥ የቱ ጋ ነው መሬቱ ረባዳ የሚሆነው? የቱ ጋ ነው የተሰነጠቀው? የቱ ጋ ነው ወንዙ የሚታጠፈው? ይህንን ማፕ ላይ ካርታ ላይ
አድርጎ ማንበብ መቻል አለበት፣
ማወቅ አለበት። ከፍታውን አንዳንዱ እንትን ከፍ ያለ ነው ተራራ፣ ከፍታ ነጥቡን ማወቅ አለበት። ይህን ሀገር አቋራጭ በምትበርበት ሰዓት ያንን እያነበብክ ነው የምትሄደው። የእኛ ጊዜ ጂፒኤስ የሚባል ነገር የለም፣ እሱ አለ። ከዛ ደግሞ መተኮስና ቦምብ መጣልም አለ። እሱ ዋናው ነው እንግዲህ መጨረሻው አላማው አንተን ተዋጊ ለማድረግ ነው። ያም በተወሰነልህ ሰዓት ታርጌቱን እንዴት እንደምትለማመድ፣ ከምን ከፍታ ላይ እንደምትጥል፣ በየትኛው ፍጥነት መተኮስ እንዳለብህ። ለምሳሌ በቀላል አማርኛ ለማስረዳት ለአንተ እዚህ ጋር የሚመታው ነገር ከሁለት ሺህ ሜትር ላይ ከፍታ ከሁለት ሺህ ሜትር ከፍታ ላይ ቦምቡን ብትጥለው እና ፍጥነትህ 900 ኪሎ ሜትር ወይም 950 ኪሎ ሜትር ቢሆን ኢላማውን ትመታዋለህ። ግን ከ 3000 ሜትር ላይ ያን ቦምብ ብትጥለው ፍጥነቱም እንደዛው ቢሆን ከኢላማው ወደፊት ሄዶ
አልፎ ነው የሚወድቀው። አለቦታው
ዝቅ አድርገህ ብታደርግ ደግሞ ወገንንም ትመታለህ። እና ይሄ ሁሉ ፕሪሲዥን
የሚባለው ቀጥታ ቦታዋን ማግኘት ይፈልጋል። ለስህተት ብዙ ክፍል የለም ወይም ምድል የለም።
ሊያጋጥም ይችላል፣ ግን
እንዳይሳሳት ፍጹም መሆን ድረስ ነው የሚገፋው።
እና ይሄ ሁሉ ትምህርት አለ። ከዛ ያን ትጨርስና ወደ ዋናው አውሮፕላን ትሄዳለህ። እንደገና አዲስ ትምህርት ትጀምራለህ። ለስድስት ወር በረራ ቁመህ ከዛ ያው ተዋጊው ላይም እንደዚሁ ትብርና መጨረሻ ላይ ተመረቃለ በቁኑ ተብለ።
አንድ በደረጃው በመጽሐፉም እነኚህን ደረጃዎች ሲያስረዱ ከአንድ ቦታ ወደ ሌላ ቦታ ከሚኬድበት እንዲደት ከመማራችሁ በፊት አውሮፕላኑ ሙሉ በሙሉ በመሳሪያ ብቻ በሚነዳበት ጊዜ እንዲከለል እንደሚደረግ ገልጠዋል። እስኪ በደንብ ያስረዱን ለምንድን ነው ምንም የማይታይበትን እንደው አይን እንደታሰረ እንደተጋረደ ሆኖ አንድ ሰው እንዲበር የሚፈልገው? እንዴትስ ነው የሚመራው ውጪውን እንኳን ማየት የማይችልበት ሁኔታ ውስጥ?
በጣም ጥሩ ጥያቄ ነው። አዎ እንግዲህ ያ ተማሪ አውሮፕላን ውስጥ ያሉት መሳሪያዎች አሁንም ይቅርታ በእንግሊዘኛ የናቪጌሽን ኢንስትሩመንት የሚባሉትን ማወቅ አለበት። የሬዲዮ ጠቋሚ
አመላካቾች
አሉ። እነሱ ትክክለኛ ወዴት እንደሚያሳዩ የርቀት መለኪያ መቁጠሪያ አለ። ልክ እንደ መኪና ውስጥ እንዳለ ኪሎ ሜትር እንደሚቆጥረው አለ አይደለ? ግን ያ የሚቆጥረው ካለበት ከቤዝ ነው፣ ካንተ ከተነሳህበት ቦታ ነው። ሸፍነው የሚያስተምሩን ምንድን ነው? በማታም ልትበር ትችላለህ፣ ጥቅጥቅ ባለ ዳመናም ልትበር ትችላለህ። ያን በሚሊዮን የሚቆጠር ዋጋ ያለውን አውሮፕላን የትም አትጥለውም። ጥሩ እውቀት ካለ ጥሩ ከተማርክ ጥቅጥቅ ባለ ጨለማና ጥቅጥቅ ባለ ዳመና መጥተህ መሬቱን መንካት መቻላለህ።
ሊገጥም የሚችለው ፈተና ያን ጨለማን አለመታየትን ይጨምራል። የአየር ጠባይ ሊሆን ይችላል፣ የሰዓቱ የጊዜው ሊሆን ይችላል፣ ውድቅት ሊሆን ይችላል።
ትክክል ነው። እና ይህን አንተ መሳሪያን ካወቀው ጥሩ በራሪ ይወጣሃል ማለት ነው። እንዳውም አስተማሪዎቻችን ሲያስተምሩን አይናችሁን ጨፍናችሁ መኝታ ቤታችሁ ስትገቡ ኮሜዲኔቱ ጋን ያለው አልጋ ቤቱ ጋን ያለው ያሉትን እቃዎች እንዲሁ ታውቁታላችሁ። እንደዛ ነው አውሮፕላን ውስጥ መሆን ያለበት እንጂ እየተጠራጠርካለ የሚያስፈልገውን ፍጥነት ማወቅ አለብህ። ከአንድ ቦታ ወደ አንድ ቦታ ለምን ፍጥነት ጨምረ ከሄድክ ወይ ፍጥነት ቀንሰ ከሄድክ አደጋ ልትፈጥር ትችላለህ ሌላ አውሮፕላን። እና ያው ቅድም እንዳልኩት በጣም ጥሩ እንትን ይፈልጋል ልምድ።
የበረራ ልምምዱ ላይ ባሉበት ጊዜ ቅድም በየደረጃው የነገሩንን ከመምህሮ ቀጥሎ ያሉት በደረጃው የሚጠብቁት ኃላፊ ብቁ መሆኑን የሚያረጋግጡበት ቀጥሎ የበረራ ትምህርት ቤቱ ኃላፊ እስከሚያዩበት ድረስ የሄዳችሁበትን በሚገልጹበት ጽሁፎ አንድ ስህተት መፈጸሙን ይነግሩናል። በጣም ያልተጠበቀ ስህተት ፈጽመው የደረሰቦትን ድንጋጤ ከባድ ስህተትም ነው፣ አደጋም ሊያስከትል የሚችል ነው። እስኪ ያጫውቱን።
እንግዲህ እንደምታውቀው ከኛ ከነበር ነው ኢትዮጵያኖች በሙሉ ለመጀመሪያ የደረስኩት ነኝ ለብቻ በረራ።
ፈጣን ተማሪ እንደሆኑ ከወዳጆቹ ሰምቻለሁ፣ ጥሩ አብራሪም እንደሆኑ
እና ከአዛዡ ጋር ያቺ የመጨረሻዋ በረራ ላይ ለብቻ የሚፈቀድበት ነው። እና እንግዲህ እንዴት ነው እንግዲህ በአማርኛ ምንድን ነው የሚባለው? ኤክሳይትመንት አለ፣
የደስታ ስሜቱ
አለ። እና አዛዥ ናቸው፣ በደንብ ሰራሁኝ የሚያስፈልገውን ነገር። እና ምን አለ አንድ ሰው ከመለቀቁ በፊት ድሮ የተማርነው ነው፣ ድንገት አየር ላይ ሞተር ቢጠፋብህ እንዴት ቦታ እንደምትመርጥ፣ የከተማ ቮይድ አድርገህ ሜዳ መርጠህ እንደምትታርፍ ይሄ ትምህርት አለ። እና ልክ ጨርሼ እንዳልኩኝ በልሲ ሞተር እንደጠፋበት ሰው ይዘኝ ወደ ቤዙ ሂዳሉኝ።
ለፈታኝ ሁኔታ የምትዘጋጁበት ሆን ተብሎ የሚደረግ ነገር ነው።
ድንገት ቢያጋጥም ሞተር ቢጠፋ አየር ላይ እንዴት አድርገህ ያስገድዶ ማረፍ አለ ፎርስ ላንዲንግ የሚሉት እሱን እንዴት እንደምታደርግ ነው። ከዛ በደንብ ሰራውኝ። እሱ በራዲዮ ተነጋገርኩኝ ከአየር ትራፊክ ተቆጣጣሪው ጋራ። ሁሉም ፈቀደልኝ፣ አቅጣጫውን ፈቀደልኝ። ፍጥነቴን በደንብ ነው እንትን ያልኩት። አሁን መጨረሻ ማረፊያውን አስፋልት እያየሁት የአውሮፕላኑ ፍጥነት እንደፈለግኩት አልሆን አለኝ።
መቀነስ ነበረበት።
አሁን ደነገጥኩኝ። ልክ በቃ ትክክለኛ ፕሮሲጀር ነው የሰራሁት። ለማረፍ ነው የሚሄደው። በቃ እንደዛ ዝም አሉኝ እሳቸው። ምንድን ፍጥነቱ በቃ አሁን የሀይል መስጫውን እስከ መጨረሻው አይደል የሚባለው ድረስ ሁሉ አደረግኩት፣ ግን ፍጥነቱ አልኩኝ። አሁን ለመሬት አንድ 10 ሜትር ሲቀረን ከኋላ የነዳጅ መስጫውን ጨመሩና በልዞረን እናርፋለን አሉኝ በሬዲዮ። አሁን አውሮፕላን እንዲህ ጎ አራውንድ ይሉታል። እንዲህ ካረክ ጎማ ዘርግተህ ነው የምትመጣው። ወደ ላይ ስትነሳ ግን የመጀመሪያው ፕሮሲጀር የሚሆነው ጎማ ማጠፍ ነው። አሁን ላጥፍ ስል ጎማው የታጠፈ ነው። ረዲ ደነገጥኩኝ። በቃ አሁን ርሳቴ ገባኝ። ሳልዘረጋ መጥቼ ዝም ቢሉኝ እኮ እሳቸው ወይ እንደኔ እሳቸው ዘርግቷል ብለው ቢያምኑ በሆዳችን ነው ከምነካው አስፋልቱ ላይ ብዙ አደጋ ሊፈጠር ይችላል። ደግነቱ ግን አውሮፕላኗም የድሮ ስለሆነች ብዙ የማስጠንቀቂያ የላትም። መብራቶች አሉ፣ 3 ጎማዎች ነው ያለው። 3 ጎማ ሲወርድ 3 አረንጓዴ መብራት ግን ቀዩ መብራት እኮ ነበር እዛ ላይ። እሱን ሁሉ አለባላት በቃ ተባረርኩ አልኩኝ ከኮርሱ። አሁን መተናረፍን አለቃዬ ያው እንግዲህ ሁሉንም የሬዲዮ ግንኙነት ሁሉ ይሰማል ያያል።
ሶባና መምህሩ
የኔ ታሪክ ያለበት መጽሐፍ ይዞ ቀረበሳቸው ጋር ፊቱ በርበሬ መስሏል። ደግሞ በሰውነቱ ጥልቅ ነው አዝኗል በጣም በቃ እኔ ራሴ በቃ በኮርሱን በቃ መባረር ነው መሰለኝ። እሳቸው እየሳቁ አንተስ መጽሐፉን ማለት ሰጣቸው። ተማሪ መቼስ በጣም 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 ጎበዝ ነው ብቻው መብረር ይችላል። እድሜ ልኩን ግን ጎማ መዝርጋትን አይረሳም። አሁን መሄድ ይችላል ነው ፈረሙ።
የማይፈጸም ስተት ነው የሰራው ምድንጋጤውንም ወስዶታል እንዳይረሳም የሚያረጋጋጣም ይገጥማታል።
ምንጊዜም አይረሳም ነው እና በቃ አቀፈኛ አስተማሪ ደስ አለው። ሌላ የተዘጋጀች አውሮፕላን ነበር ለመጀመሪያ ጊዜ በህይወቴ ብቻዬን የበረርኩት የዛን ቀን ነው በቃ ይሄ ነው ያጋጠመኝ።
የበረራ ጉዳይ ሐሳብንም ቀልብንም ከፍጥነቱ ጋር የሚወስድ ይመስላል። እኔም አሁን ከርሶ ትምህርት መንገድ ተመርቄም ወጣል ይመስለኝ ነው። የበረራ ሂደቱ የጫዋታውን ያህል ቀላል እንዳልሆነ አውቃለሁ። ኃላፊነቱም አብሮ የሚመጣው ብዙ ነው። እስኪ የቀድሞ ሶቪየት ህብረት ነው ትምህርቶ፣ በለጋ እድሜ ነው ያን በረራ ትምህርት የተማሩት። የጦር ተዋጊ ጄት አብራሪ ከሆኑ በኋላ ኢትዮጵያ መጣችሁ፣ ተመልሳችሁ እንደገና ትምህርት ይቀጥላል። እስኪ በሱን በመጠኑ እንውሰድና ሌላውን የህይወቶ ምዕራፍ ለመመልከት እንሞክር። አየር ኃይል ደብረ ዘይት ከተመለሳችሁ በኋላ ሌላ ትምህርት ጀምሯል። ያኛው ትምህርት ያበቃ ነበር ይመስለኝ እንደ አንባቢ። ለምንድን ነው እንደዛ የሚደረገው?
ለጃሉ ላኛም ያበቃ ነበር ይመስለኝ። ቀጥታ በቃ ተዋጊዎች ነን ብለን ወርቅ የመሰለ ዲፕሎማ ተሰጥቶናል፣ የበረራ ክንፍ ተደርጎልናል። በቃ ብቁ ነን ተብለን የመጣ ነው። ከዛ እና መጀመሪያ እንደገና ትንሽ አውሮፕላን ትበራላችሁ እንዴ? ማጉረምረም ሁሉ ጀምረን ነበር።
የማይመጥናችሁ መስላችሁ።
አዎ፣ እንደገና እንዴት ቁልቁል ወርደን እንደገና ተማሪ እንሆናለን ብለን ሁሉ ትንሽ አጉረመረምን። ያው ወታደር ቤት መሆን ደግሞ የዲሲፕሊኑ የተለየ ነው። እምቢ ብንል ያው ያስሩናል። ሌላ ቤትም አንደርስም።
ጉልበት የትም አይደረስም።
ከዛ ጀመርን። እውነትም እንደጀመርን ብዙ ሚስጥር እየተገለጠልን መጣ።
ብዙ ሚስጥር እየተገለጠልን መጣ ነበር ያሉት የቀድሞ የጦር አውሮፕላን አብራሪ፣ ዛሬ የተባበሩት መንግስታት የመስክ የደህንነት አስተባባሪ መኮንን እንግዳዬ ካፕቴን ዳዊት ወንድፍራው። የበረራውን ሚስጥር ጨምሮ የ1982ቱን የመንግስት ግልበጣ፣ የስደት ህይወትና ሌሎች በርካታ የህይወት ገጠመኞቻቸውን ያልተለመደው የህይወት መንገድ ከተሰኘው መጽሐፋቸው ገጾች ገለጥ ገለጥ እናደርጋለን። ለአሁኑ ግን ዛሬም ሰዓት ገድቦን በዚሁ ልናበቃ ነው። እንግዳይን ካፒቴን ዳዊት ወንድፍራውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የመሰናበቻው ዜማ ነው። የአምባሰሏ ንግሥት ማሪቱ ለገሰ ከምትጫወትልን ከዚህ የቅርብ ጊዜ ሥራዋ ጋር እንተዋችኋለን። ከማሪቱ ጋር በስቱዲዮ የሚኖርን ቆይታ በምጪው የራዲዮ መጽሔት እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የምሽቱ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በመጪው የራዲዮ መጽሔት ይመለሳል። የዛሬውን በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።